ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያላችሁበት ስፍራ ሆናችሁ ዝግጅታችንን ለመከታተል የቀረባችሁትን የጌታ ወገኖች ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እንላለን። እንደምናመሻችሁ ክብራን አድማጮቻችን፣ እግዚአብሔር አምላካችን ዛሬም ደግሞ በጎነቱና ጸጋው በስቶልን የሁለተኛ ነዜና መዋዕል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ ጌታ በባርኮቱ እንደሚገናኘን ተስፋ እያደረግን እስቲ ከዳንኤል ጋራ እንዲህ ያለን ጌታችንን እናሞጋክሰው። ኢየሱስ ክርስቶስ ውለታ ያልበዛለት ማን ነው? እግዚአብሔር ይክበር ይመስገን። ለኔም ሆነ ለናንተ ወገኖቼ ኢየሱስ ክርስቶስ ዛሬም ወደፊትም ቢሆን ጌታ ነው። ጌትነቱን ደግሞ በሕይወታችን ላይ ምን ጊዜም ያረጋግጣል። ለኔና ለናንተ ቤትና ገንዘብ ወይም ደግሞ የተለያየ አይነት ነገር አይደለም። ጌታችን የሚገዛን የሚመራን በጎነቱንም ደግሞ በእኛ ላይ የሚያበዛ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ይክበር ይመስገን። ኖ ለዚህች ለተወደደች ሰዓት ደግሞ አድርሶናልና እስቲ እናመስግነው። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግናለን ስላለፉት ጊዜያት ሁሉ፣ ስላስተማርከን፣ ስለተናገርከን፣ ስለመከርከን፣ በቃልህም ውስጥ ደግሞ ስለገሰስከን። አቤቱ ጌታችን ሆይ ከወደቅንበት እንድንነሳ ከጠመምንበት እግዚአብሔር ሆይ እንድንቃና ስላደረከን እናመሰግናለን። ጌታ ሆይ ኖ ባለም ውስጥ ብዙ ድምጾች ይያሉ የተወደነውና ድንቅ የሆነውን ቃልህን እግዚአብሔር ሆይ ካንተ እንድንሰማ ይልቦናችንን ጆሮዎች የከፈትከ አንተ ነህና ክብር ተመስገን። ሰማያዊውን ቋንቋ የሰጠህን አንተን ድምጽህን ጌታዬ ሆይ እየሰማን በየለቱ ካንተ ጋር እንድንጓዝ ያሰለጠንከን እግሮቻችንን እጆቻችንን ሁለንተናችንን እግዚአብሔር ሆይ ያበጃጀህና የገራሃቸው አንተ ነህና እናመሰግንሃለን። ጌታ እግዚአብሔር አምላካችን ሆይ ከዚህ ደግሞ ፈቀቅ እንዳንል ከዚህም ደግሞ ከማሪ ልከሚጣፍጠው ቃል ውጭ እግዚአብሔር ሆይ እንዳንሰማራ እንዳንጠፋ በጠላትም እጅ እንዳንወድቅ አቤቱ ጌታችን ኢየሱስ ክርስቶስ እንታመንብሃለንና ጠብቀን በፈቃድህ ውስጥ መመላለስ እንድንችል እርዳን። ስጋ ጌታ ሆይ ደካማ ነው፣ ስለዚህም ደግሞ ሊስት ይችላልና አቤቱ ጌታ ሆይ እንዳንተ ሙሉ እንዳንተ ጻድቅ ማን ነው? ስለዚህ ነፍሳችን አንተን ተስፋ ታደርጋለች፣ ስለዚህም ነፍሳችን በአንተ ትታመናለች። ጌታ ሆይ ደግፈን ደግፈን ጌታ ሆይ አቤቱ አምላካችን ሆይ ደግፈን። ይህ ብቻ ይበቃናል። በጸጋህ ደግሞ አቁመን በዚህች ምሽት የምንማረውን ትምህርታችንን ባርክልን። በሰማነው ዘላለማዊ የእውነት ቃልህ ደግሞ ታንጸን መኖር እንድንችል እርዳን። ልጆቻችንን ቤተሰቦቻችንን ሁሉ ባርካቸው። አቤቱ አምላኬ ሆይ ወንድሞቼና እህቶቼ ያላገቡም ቢኖሩ በብቸኝነትም የሚኖሩ ቢኖሩ እነዚህንም ደግሞ እንድትጠብቃቸው እንድትባርካቸው ለምንሃለሁ። ሁላችንንም ደግሞ አንተ በፍቅር ዓይኖች ስለምትመለከተን ክብር ተመስገን። ጸሎታችን ጌታ ሆይ መቅደስህን ጥሶ በፊትህ ደግሞ ስለተሰማ ክብር ተመስገን። በመድኃኒታችን በጌታችን ሕያውና ዘላለማዊ በሆነው በኢየሱስ ክርስቶስ ስም እንለምንሃለን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በይሁዳ ማለትም በደቡቡ ግዛት በሶራውያንና በእስራኤል የተቃጣውን ወረራ እንዲሁም ደግሞ በኤዶምና በፍልስጤማውያን የተፈጸመውንም ወረራ ከተመለከትን በኋላ ወደ ምዕራፍ 9ና 30 ተሸጋግረን ሕዝቅያስ በገዛበት ዘመን የተነሳውን መንፈሳዊ መነቃቃት መመልከታችን ይታወሳል። ዛሬም የዚህኑ ተከታይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 30 ቁጥር 21ን ተመልከቱ። ሁለተኛ ዜና ምዕራፍ 30 ቁጥር 21ን አውጡ። ይላ በኢየሩሳሌምም ተገኝቶ የነበሩ የእስራኤል ልጆች የቂጣውን በዓል በታላቅ ደስታ 7 ቀን አደረጉ። ሌዋውያኑና ካህናቱም በዜማ ቃል እግዚአብሔር እየዘመሩ እለት እለት እግዚአብሔርን ያመሰግኑ ነበር ይላል። መልካም የሆነ የበዓል ጊዜ ስለነበራቸው የቂጣውን በዓል 7 ቀን ሙሉ አደረጉት። የይሁዳም ንጉሥ ሕዝቅያስ ስለ ቁርባን 1000 ወይፈኖችና 7000 በጎች ለጉባኤው ሰጥቶ ነበርና አለቆችም 1000 ወይፈኖችና 10000 በጎች ለጉባኤው ሰጥተው ነበርና ከካህናቱም እጅግ ብዙ ተቀድሰው ነበርና ጉባኤው ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓል አደረጉ ይላል። ቁጥር 23 እና 24ን ይመለከቷል። ወደ እግዚአብሔርና ወደ ቃሉ መመለስ የሚያመጣው ደስታ ወገኖቼ ይህ ነበር። እስቲ ቁጥር 26 እና 27 የሚለንን ደግሞ እናንብበው። በኢየሩሳሌምም ታላቅ ደስታ ሆነ። ከእስራኤል ንጉሥ ከዳዊት ልጅ ከሰለሞን ዘመን ጀምሮ እንዲህ ያለ በዓል በኢየሩሳሌም አልተደረገም ነበር። ካህናቱና ሌዋውያኑም ተነስተው ሕዝቡን ባረኩ፣ ድምጻቸውም ተሰማ። ጸሎታቸውም ወደ ቅዱስ መኖሪያው ወደ ሰማይ አረገ ይላል። አሁን ሕዝቅያስ ምን አይነት ሰው እንደሆነ ተመለከታላችሁ። አባቱ ሽማግሌው አካዝ ጣዖትን ማምለክ የይሁዳ መንግስት ይፋዊ ሃይማኖት አደረገ። ሕዝቅያስ ግን ወገኖቼ አባቱ ያቆመውን የጣዖት አምላክ ከምድሪቷ ጠራርጎ በማስወጣት የሕዝቡን ልብ ወደ እውነተኛው አምላክ ወደ እግዚአብሔር መለሰ። ይህ የንጉሡ ሕዝቅያስ አድራጎት አይባርካችሁምን? እግዚአብሔር ይመስገን። አሁን ደግሞ ከሁለተኛ ዜና ምዕራፍ 31 ቁጥር 1 እስቲ ቀጣዩን ድርጊቱን እንመለከታለን። ይህ ሁሉ በተፈጸመ ጊዜ በዚያ የተገኙ እስራኤል ሁሉ ወደ ይሁዳ ከተሞች መጥተው ሁሉን ፈጽመው እስካጠፏቸው ድረስ ሐውልቶቹን ሰባበሩ። ቁጥር 1ን ተመልከቱ። የማምለኪያ አጸዶቹንም ቆረጡ። በይሁዳና በቢንያምም ሁሉ ደግሞም በኤፍሬምና በምናሴ የነበሩትን የኮረብታው መስገጃዎችና መሠዊያዎች አፈረሱ። የእስራኤልም ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸው ተመለሱ ይላል። ሁለተኛ ዜና ምዕራፍ 31 ቁጥር 1ን ልብ ይሏል። ከዚህ በኋላ ብዙ ጊዜ የወሰደ ተሐድሶ ተከናወነ። ይህንንም ተሐድሶ የመራው ንጉሡ ሕዝቅያስ ነበር። ሕዝቅያስ ይላል ቁጥር 20ና 21 ደግሞ አለፍ ብላችሁ ተመልከቱ። ሕዝቅያስም በይሁዳ ሁሉ እንዲያደረገ በአምላኩም በእግዚአብሔር ፊት መልካምንና ቅንን ነገር እውነትንም አደረገ። ስለ እግዚአብሔርም ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገው ተከናወነለትም ይላል። እስቲ አሁን ወደ ሕዝቅያስ ሕይወት ጠጋ ብለን አንዳንድ ነገሮችን እንመልከት። ሕዝቅያስ ምን አይነት ሰው ነው ብላችሁ ትጠይቁኝ ይሆናል። በመጀመሪያ ሕዝቅያስ ወገኖቼ የእምነት ሰው ነው። አስተዋላችሁ? ሕዝቅያስ የእምነት ሰው ነው። እዚህ ላይ እምነት ስል የእምነትን መሰረታዊ ነገር ላይ ተመርኩዤ እንጂ በአጠቃላይ ስለ እምነት የሚባለውን ሁሉ ለማለት ፈልጌም አይደለም። እምነት ለአንድ ነገር የሚሰጥ የስነ ልቦና ምላሽ አይደለም። እምነት በስሜት ውስጥ የሚገኝ ሳይሆን የተፈጸመ እውነት ነው። እምነት በመንፈስ ቅዱስ አማካኝነት በሰዎች ነፍስ ውስጥ የሚጻፍ ነው። በሰው መንፈስ ውስጥ የሚወለድ ጽናትም ነው። ልብ በሉ። አስተዋላችሁኝ አይደል? እምነት በመንፈስ ቅዱስ አማካኝነት በሰዎች ነፍስ ውስጥ የሚጻፍ ነው። በሰው መንፈስ ውስጥ የሚወለድም ጽናት ነው። ጴጥሮስ በኢየሱስ ክርስቶስ ላይ ያለውን ጽኑ እምነት ከተናገረ በኋላ ኢየሱስ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። ማቴዎስ ምዕራፍ 16 ቁጥር 17ን ይመለከቷል። ወገኖቼ ሆይ እምነትን በድካማችን አናመጣውም፣ ጸጋው በእምነት አድናችኋልና ይላል። ኤፌሶን ምዕራፍ 2 ቁጥር 8ን ተመልከቱ። ኤፌሶን ምዕራፍ 2 ቁጥር 8ን በኋላ ተመልከቱ። እምነት መሳሪያ ብቻ ነው። ክርስቶስ አዳኝና የእምነታችን ፈጻሚ ነው። አስተውሉ፣ ክርስቶስ አዳኝና የእምነታችን ፈጻሚ ነው። ስፐርጊዮን የተባለ ሰው ሲናገር በክርስቶስ ላይ ያለን መደገፍ ሳይሆን ያዳነን ማለቱ ነው። ራሱ ክርስቶስ ነው አለ። ልድገምላችሁ፣ ስፐርጊዮን የተባለ ሰው ሲናገር በክርስቶስ ላይ ያለን መደገፍ ሳይሆን ያዳነን ራሱ ክርስቶስ ነው ያዳነን ሲል ግልጽ አድርጎ ተናገረ። በክርስቶስ ያገኘነው ደስታ አይደለም ያዳነን፣ እርሱ ክርስቶስ ራሱ ክርስቶስ ነው ያዳነን። እምነታችን አይደለም ያዳነን። ምናልባት መሳሪያ ሊሆን ይችላል እምነት፣ ነገር ግን ያዳነን ብቸኛው መንገድ የክርስቶስ ደም ብቻ ነው። በእምነት ውስጥ ብቃት የለም። ሰዎች እምነት አለኝ ብሎ እስከ ሞት ድረስ በተሳሳተ ነገር ውስጥ ሊሄዱ ይችላሉ። እውነተኛ እምነት ምንም ሳይፈልግ የራሱን የሚሰጥ ነው። ይባላችሁ፣ እውነተኛው እምነት ምንም ሳይፈልግ የራሱን የሚሰጥ ነው። እምነት እንዲህ ይላል፣ ጌታ ሆይ አምንሃለሁ፣ ስላለማመኔ እርዳኝ ይላል። እምነት በእግዚአብሔር ይታመናል። ወገኖችን አስተዋላችሁ አይደል? እምነት በእግዚአብሔር ይታመናል። በምዕራፍ 31 ውስጥ በሕዝቅያስ የመጣውን መንፈሳዊ ተሐድሶ ተመልክተናል። ወዳጆቼ ክርስቶስ በሕይወታችሁ ውስጥ ከገባ ይህንን አይነት ተሐድሶ ሕይወታችሁ ሊኖረው ይገባል። እርሱ ሕይወታችሁን ሊቀይርና ሊያድስ ወደ እናንተ መጥቷልና የቤቱን ጣሪያ ነድለው ከናልጋው ወደ ኢየሱስ ያቀረቡትን አንድ ሽባ ሰው ታስታውሳላችሁ። የእምነታቸውን ጽናት ተመልክቶ አንተ ሰው ኃጢአትህ ተሰረየችልህ አለው። እዚያ የተሰበሰቡ ሰዎችና ፈሪሳውያን ይህንን በሰሙ ጊዜ ይህ እግዚአብሔርን መስደብ ነው እያሉ በልባቸው አጉረመረሙ። ኢየሱስም የልባቸውን ሐሳብ አውቆ እንዲህ አላቸው። ኢየሱስም ሐሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአት ተሰረየልችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰሪ ለሰው ልጅ ሥልጣን እንዳለው እንድታውቁ ብሎ ሽባውን አንተን ልሃለሁ ተነሳ አልጋን ተሸክመ ወደ ቤት ሂድ አለው ይላል ሉቃስ ምዕራፍ 5 ከቁጥር 22 እስከ 24 ያለውን ስፍራ ይመለከቷል። የሉቃስ ወንጌል ምዕራፍ 5 ከቁጥር 22 እስከ 24 ያለውን ስፍራ ልብ ይሏል። ወዳጆቼ ክርስቶስ ኃጢአታችሁን ይቅር ካለ አልጋችሁን ተሸክማችሁ ልትሄዱ ትችላላችሁ። ከድሮው ካስነዋሪው ሕይወታችሁ ነጻ ወጣችሁ ልትሄዱ ትችላላችሁ። ትቀየራላችሁ። ተነስተታችሁ የማትመላለሱ ከሆነ አሁንም ኃጢአተኛና ሽባናችሁ። ሕዝቅያስ ሕይወቱን የቀየረና በእግዚአብሔር ላይ እውነተኛ እምነት ያለው ሰው ነበር። ከዚህም የተነሳ ሕዝቡንና መንግስቱን ቀየረ፣ ወደ እግዚአብሔርም አቀረበ። ሕዝቅያስ ወዳጆቼ የእምነት ሰው ብቻ ሳይሆን የጸሎት ሰውም ነበር። አስተዋላችሁኝ አይደል? ንጉሡ ሕዝቅያስ የእምነት ሰው ብቻ ሳይሆን የጸሎትም ሰው ነበር። በምዕራፍ 32 እግዚአብሔር ይሁዳን ከእግዚአብሔር የበረከት ብርሃን ወደ ጥፋት ጨለማ ይሄድ ዘንድ የፈቀደ መስሎ ይታያል። ሰናክሬ እንደገና ተመልሶ መጥቶ የኢየሩሳሌምን ከተማ ሊያጠፋ ተዘጋጀ። ኗሪዎችንም ያስፈራራ ጀመረ። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 32 ቁጥር 1ን ተመልከቱ። ሁለተኛ ዜና ምዕራፍ 32 ቁጥር 1ን እስቲ አብረን እንመልከት። ከዚህም ነገርና ከዚህም ነት በኋላ ያሶር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ፣ በተመሸጉትም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ ይላል። እንግዲህ ልብ በሉ፣ ሕዝቅያስ ከተማዋን ከወራሪዎች ለመከላከል በእግዚአብሔር ላይ ታምኖ ራሱን አበረታ፣ ሕዝቡም በእግዚአብሔር ላይ ይታመን ዘንድ አበረታታ። እንዴት ያለ ድንቅ ንጉሥ ነው! በእግዚአብሔር የሚታመን በእግዚአብሔር የሚደገፍ እውነተኛ ሰው ሕዝቅያስ ነበር። ጽኑ፣ አይዟችሁ፣ ከኛም ጋር ያለው ከርሱ ጋር ካለው ይበልጣልና፣ ካሶር ንጉሥና ከርሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡም። ከርሱ ጋር የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና ይላል። ቁጥር 7ና 8ን ተመልከቱ። ከዚህ በኋላ ሰናክሬ ሕዝቡን የሚያስጨንቁና የሚያስፈራሩ በእግዚአብሔር ላይ ያላቸውን እምነት እንዲጥሉ የሚያደርጉ የእርሱ ተወካዮችን ወደ ከተማዋ አላከ። እስቲ የሚሆነውን ደግሞ ከቁጥር 14ና 15 አለፍ ብለን እንመልከት። አምላካችሁ እስከጄ እናንተን ለማዳን ይችል ዘንድ አባቶቼ ካጠፋቸው ከአሕዛብ አማልክት ሁሉ ሕዝቡን ከጄ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ አያስታችሁ፣ እንዲህም አያባብላችሁ፣ አትመኑትም። ከአሕዛብና ከመንግሥታት አማልክት ሁሉ ሕዝቡን ከጄና ከአባቶቼ እጅ ያድን ዘንድ ማንም አልቻለም። ይልቁንስ አምላካችሁ ከጄ ያድናችሁ ዘንድ እንዴት ይችላል? ይላል ሰናክሬ። የይሁዳን ንጉሥ ሕዝቅያስንና ሕዝቡን የበለጠ ተስፋ ሊያስቆርጣቸው ደብዳቤ አሁን እንደ ተመለከትነው አድርጎ ጻፈላቸው። ቁጥር 17ን ተመልከቱ። ደግሞም የእስራኤልን አምላክ እግዚአብሔርን ለመስደብ በርሱም ላይ ለመናገር የምድር አሕዛብ አማልክት ሕዝባቸውን ከጄ ያድኑ ዘንድ እንዳልቻሉ እንዲሁ የሕዝቅያስ አምላክ ሕዝቡን ከጄ ያድን ዘንድ አይችልም የሚል ደብዳቤ ጻፈ። አናድዳችሁምን? በሁለተኛ ነገሥት ላይ የተጻፈው ታሪክ ስለዚህ ጉዳይ ብዙ ይናገራል። ይህንን ትምህርት ከጨረስን ወይም ደግሞ ከደመደብን በኋላ ቆይት ብላችሁ ጊዜ ካላችሁ ሁለተኛ ነገሥትን ተመልከቱ። ሕዝቅያስ ወገኖች የደብዳቤውን እንደ ተቀበለ ወደ እግዚአብሔር ቤት በመሄድ ደብዳቤውን በጌታ ፊት ዘረጋ። እስቲ በዓይነ ሕሊናችሁ ተመልከቱ። ለእግዚአብሔርም የተጨነቀበትን ጉዳይ በሙሉ ተናገረ። ዝርዝር አድርጎ በእግዚአብሔር ፊት አፉን ከፍቶ ተናገረ። ይህ የሕዝቅያስ ድንቅ ጸሎት በሁለተኛ ነገሥት ምዕራፍ 19 ከቁጥር 14 እስከ ቁጥር 19 ተጽፎ ታገኙታላችሁ። ሁለተኛ ነገሥት ምዕራፍ 19 ከቁጥር 14 እስከ 19 ያለውን በኋላ ተመልከቱ። ሕዝቅያስ እውነተኛ የጸሎት ሰው ነበር ወገኖቼ። ንጉሡ ሚናል ቁጥር 20 ደግሞ ንጉሡ ሕዝቅያስና ያሞጽ ልጅ ነቢዩ ኢሳይያስ ስለዚህ ጸለዩ፣ ወደ ሰማይም ጮሁ ይላል። እንዴት ያለ ድንቅ ነገር ነው! ሕዝቅያስ እግዚአብሔር እንደሚረዳው አውቆ በርሱ ላይ ስለታመነ እግዚአብሔር በታምራዊ መንገድ ከተማዋን አዳነ። ጌታ ለዘላለም የተመሰገነ ይሁን። እኔና እናንተም ወገኖቼ በችግራችን በጭንቃችን ጊዜ ሁሉ ወደ እግዚአብሔር ታምነን ነው የጸሎታችንን ፍሬ እንድናገኝ ወደ እርሱ ከርቀረብን ጌታ በድንቅ በተአምር ይመልስልናል። ነው ጌታችን በልባችን ላይ የተጻፈውን ነገር ሁሉ ይቅርና እስከ አጥንታችን ፍላጭ ድረስ ያለውን ነገር ሁሉ ጌታ ዘርዝሮ ይረዳል። ጌታ የልባችንን እስትንፋስ ሁሉ እንኳን ያዳምጣል። ወገኔ ሆይ ዛሬ የሚያስጨንቅህና የሚያስጨንቅሽ አንቺ ምህቴ ሆይ ምንድነው? እስቲ እንደስቂያዝ በእግዚአብሔር ፊት በእምነት ውደቁ። ዛሬ ለሊት እግዚአብሔር ድንቅ ነገርን ያደርጋል። ዛሬ ጣቱን የወዘወዘባችሁና የቀሰረባችሁ ክንዱንም ደግሞ በእናንተ ላይ ያፈረጠመ ቢኖር ነገ ሲደቅና ሲሟሽሽ ትመለከታላችሁ። ኦ እግዚአብሔር ኃይለኛና ብርቱ ነው ወገኖቼ። እስቲ ቀጥሎ ያለውን ደግሞ ከቁጥር 21 እና 22 እንመልከት። እግዚአብሔር ምጽኗን አያሉንና መሳፍንቱን አለቆቹንም ከአሶር ንጉሥ ሰፈር እንዲያጠፋ መልአኩን ሰደደ። የአሶርም ንጉሥ አፍሮ ወደ አገሩ ተመለሰ። ወደ አምላኩም ቤት በገባ ጊዜ ከወገቡ የወጡት ልጆች በዚያ በሰይፍ ገደሉት። እንዲሁም እግዚአብሔር ሕዝቅያስንና በኢየሩሳሌም የሚኖሩትን ከአሶር ንጉሥ ከሰናክሬም እጅ ከሁሉም እጅ አዳናቸው፣ በዙሪያቸውም ካለው ሁሉ አሳረፋቸው ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር እርሱ ተዋጊ ነው ወዳጆቼ፣ አይደለም እንዴ? እግዚአብሔር በእውነት ተዋጊ ነው። አሸናፊ ጌታ አለን። እግዚአብሔር ይመስገን። እኔ የእግዚአብሔር ድንቅ ሥራ ሁሉ ልቤን ወዳጆቼ እንዴት ያደርጓል! እንዴት ላሳያችሁ! ጌታ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ደግሞ በቁጥር 24 ላይ የሕዝቅያስን መታመም እንመለከታለን። በዚያ ወራት ሕዝቅያስ እስኪሞት ድረስ ታመመ። ወደ እግዚአብሔርም ጸለየ፣ እርሱም ተናገረው፣ ምልክትም ሰጠው ይላል። በሁለተኛ ነገሥት ምዕራፍ 20 ውስጥ ሕዝቅያስ እንደሚሞት ሲነገረው ፊቱን ወደ ግድግዳው መልሶ በእግዚአብሔር ፊት እንዳለቀሰና እንደጸለየ ተዘግቦ እናገኛለን። ብዙዎቻችን ሞትን እንፈራለን። እኔም ብሆን እፈራለሁ። የተቻለኝን ያህል ብዙ ዘመን ብኖር እወዳለሁ። ሕዝቅያስም ከዚህ ውጪ አልፈለገም። እድሜው እንዲረዝም ስለፈለገ ወደ ግድግዳው ዞሮ አለቀሰ። ይህንን ለቅሶ ሊሰማ የሚችል እንባውንም ሊያብስ የሚችል እግዚአብሔር ብቻ ነው። ሕዝቅያስ ወደ ግድግዳው በዞረ ጊዜ በእግዚአብሔር ፊት በእውነትና ፍጹም በሆነ ልብ በፊቱ እንደ ተመላለሰ ጌታን ሊያሳስበው ወደደ። በሽታው ምንም ይሁን ምን እግዚአብሔር ያደረገውን መልካም ነገር ሁሉ ቆጥሮ በእድሜው ላይ 15 ዓመትን ጨመረለት። ሕዝቅያስ ግን ይላል ቁጥር 25 እና 26 ሕዝቅያስ ግን እንደ ተቀበለው ቸርነት መጠን አላደረገም፣ ልቡም ኮራ። ስለዚህም በርሱና በይሁዳ በኢየሩሳሌምም ላይ ቁጣ ሆነ። ሕዝቅያስም ከኢየሩሳሌም ሰዎች ጋር ስለ ልቡ ኩራት ሰውነቱን አዋረደ። የእግዚአብሔርም ቁጣ በሕዝቅያስ ዘመን አልመጣባቸውም ይላል። አካዚያስ ይገዛበት በነበረበት ዘመን የይሁዳ መንግሥት እጅግ ደህይቶ ነበረ። አሁን በሕዝቅያስ ዘመን ግን እጅግ በለጸገ። ቁጥር 27ን ተመልከቱ። ሕዝቅያስ የባቢሎን መልእክተኞች ይሁዳን ሊጎበኙ በመጡ ጊዜ በሞኝነት የመንግሥቱንና የቤተ መቅደሱን ሀብት በሙሉ አስጎበኛቸው። ሁለተኛ ነገሥት ምዕራፍ 20 ከቁጥር 12 እስከ 19 ያለውን ተመልከቱ። በዚህ ድርጊቱ እግዚአብሔር አዘነበት። ይህንን በተመለከተ ቁጥር 31ን ተመልከቱ። ሕዝቅያስ ዕድሜ ከተጨመረለት በኋላ ሦስት ስህተቶች በሕይወቱ ውስጥ ተፈጸሙ። ልብ በሉ፣ እስኪያስ እድሜ ከተጨመረለት በኋላ ሶስት ስህተቶች በሕይወቱ ውስጥ ተከስተው እናገኛለን። የመጀመሪያው ኋላ ላይ ለይሁዳ ጠላቶች ሆኖ ለተነሱት ለባቢሎን መሳፍንት ያገሩን አብት በሙሉ በግልጽ ማሳየቱ። ልድገምላችሁ፣ የመጀመሪያው ለይሁዳ ጠላቶች ሆኖ ለተነሱት ለባቢሎን መሳፍንት ያገሩን አብት በሙሉ በግልጽ ማሳየቱ። ሁለተኛው ደግሞ ምናሴ የተባለ ከሁሉ ነገስታቶች ይልቅ እጅግ የከፋ ልጅ መውለዱ ሶስተኛው ስህተቱ ደግሞ ልቡ በኩራትና በትዕቢት መሞላቱ ናቸው። ልቡ ወደ መጨረሻ ላይ በኩራትና በትዕቢት መሞላቱ ናቸው። ሁለተኛ ዜና ምዕራፍ 32 ቁጥር 5 እንዲህ ይላል፣ ሕዝቅያስ ግን እንደ ተቀበለው ቸርነት መጠን አላደረገም፣ ልቡም ኮራ፣ ስለዚህም በርሱና በይሁዳ በኢየሩሳሌምም ላይ ቁጣ ሆነ ይላል። እንግዲህ ተመልከቱ፣ ለሕዝቅያስ እግዚአብሔር እንዲሞት በወሰነለት ቀን ቢሞት ይሻለው ነበር። እኔ በሕይወት ዘመኔ ሁሉ የምጠነቀቀውና የምፈራው ይህንን ነው፣ እግዚአብሔር ከተጠቀመብኝ በኋላ እድሜ እረዝሞ እርሱን ላዋርድ አልፈልግም። ወገኖቼ ይህ ድንቅ የሆነ ምዕራፍ ነው። ድንቅም የሆነ ሰማያዊ አባት አለን። የሕዝቅያስን ሞት በተመለከተ ሁለተኛ ዜና ምዕራፍ 32 ቁጥር 32 እና 33ን ተመልከቱ። ሕዝቅያስ በእግዚአብሔር ፊት በቅንነትና በእውነት ተመላልሶ በዚህ ሁኔታ አረፈ። ወገኖቼ እኔና እናንተስ በእግዚአብሔር ፊት በሕይወት ዘመናችን በምን አይነት መንገድና አቋም ለመመላለስ ወስነናል? እግዚአብሔር እያንዳንዳችንን ይርዳል።
ወንድማችን ወንጌላዊ ቦራሌ ታይካንቶ ከኮንሶሉይ ወረዳ ገልዳሳ ጃርሶ የጻፈልን ደብዳቤ ደርሶናል። በጌታ የተወደድ ወንድማችን ወንጌላዊ ቦራሌ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን በዚህ በራዲዮ ሞገድማ ካኝነት እናቀርብልሃለን። የጻፈልንን ጠቃሚ ነጥቦችን አንድ በአንድ ከደብዳቤ ተመልክተናል። በመጨረሻም ላይ ደግሞ የጠየቀው ጥያቄ በፖስታ ቤት በኩል መልሱ ይላክልሃልና ተጠባበቅ። ነሆ ያስከውን ታላቅ አገልግሎት የእግዚአብሔር መንግሥት የማገልገል አገልግሎት እስከ መጨረሻው ድረስ እንድትገፋበትና እንድትቀጥልበት እየመከርን በነገሮች ሁሉ እግዚአብሔር መሳካትን እንዲሰጥ እንዲባርክ እኛም በጸሎታችን ካንተ ጋር ነንና በርታ እንላለን። ቀጣዩን ደብዳቤን ደግሞ እንጠባበቃለንና አብ ሰላም መልእክቱ ፈላይ ምንነት አለ ተቀደሰው ተራራይ ላይ አንተ ደመከበት ሳይኖር ከልካይ አንካተ ሰርፋ በልቤቱ ፈላይ ምንነት አለኝ ሁሉ ያንተ አይደለሁ ተቀደሰው ተራራይ ላይ አንተ ደመከበት። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ዝግጅታችን እዚህ ላይ ያበቃል። ነው ለዚህ ትምህርት መሳካት እግዚአብሔር እንዲረዳንም ደግሞ ጸሎታችሁ አስፈልጊ ነውና በጸሎታችሁ ሁሉ አስቡ። ደና አደሩ። አንተ ደመከበት ሳይኖር ከልካይ አንካተን ሰርፋ በልቴ ዙፋላይ ምንነት አለ ተቀደሰው ተራራይ ላይ አንተ ደመከበት ሳይኖር ከልካይ በሁሉ ላይ ሾምኩ በሁሉ ነገር ላይ ሁሉም ይወክለኝ መኮንክን የበላይ መኮንክን የበላይ አንደበቱን ከፍቶ በክረት ያመስግን በሰማይ በምድር Achal te genyele Achal